ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አቤቱ አባታችንና አምላካችን ሆይ፣ ስለዚህች ጊዜ፣ ስለዚህች ሰዓት፣ ስለዚህች ብረት፣ ስለዚህ ድንቅ ቃል እጅግ አድርገን እናመሰግናለን። አንተ ባትጠብቀን፣ አንተ ባትታደገን፣ በምረትህም ደግሞ ባትጎበኘን ኖሮ ጌታዬ ሆይ፣ ለዚህች ድል እነሆ ለቸርነት ለበጎነት ለአንተ በረከት ያልታደልን ነበርን። ነገር ግን አንተ እግዚአብሔር ሆይ እንዲሁ በነጻ ያንተን የጸጋ ስጦታ አብዝተህልን ነው በቤትህ ውስጥ እስከዚህች ሰዓት ድረስ ልንቆይ ይችለናል። ጌታ ሆይ ክብር ተመስገን። እቤታችን ውስጥ ጓዳችን፣ ልጆቻችን፣ ጎረቤቶቻችን፣ ዘመዶቻችን፣ ወገኖቻችንን ሁሉ ስለምትመለከትና ስለምትባርካቸው እንዲሁም መውጣት መግባታቸውን ሁሉ ስለምትጠብቅ እግዚአብሔር ሆይ ክብር ተመስገን። አንተ ለሚያስደነግጠን ለክፉ ነገር አሳልፈ አልሰጠንም። አቤቱ አምላካችን ሆይ በአንድ ወቅት በመልካም ሁኔታ በሌላ ወቅት ደግሞ በመንሸራተት እነሆ እንደ አሳ እንዲሁም እንደ ዮሳፍጥ እግዚአብሔር ሆይ ስላላደረከንና እንደገና ደግሞ በምህረትህ ብቻ ተጠብቀን ልጅህ በኢየሱስ ክርስቶስ በጎነትና ምህረት ነው እስከዚህች ሰዓት ደርሰናልና ክብር ተመስገን። ጌታ ሆይ ኢዮሳፍጥን እንመለከታለን። ላንተ የታዘዘ አንተን ደስ ያሰኘ ምድሪቱ በሱ ዘመን ጸጥ ብላ በማረፏ ምክንያት አንተን ደስ ያሰኘ ሰው ነበር። ነገር ግን ባስደንጋጭ ሁኔታ ከእርሱ ጋር በማይስማማ ከእርሱ ጋር በማይዛመድ ሁኔታ ከአክዓብ ጋር መስማማትን ጀመረ። እምነቱ ተንሸራተተ። አቤቱ አምላካችን ሆይ ይህን ጊዜ ልብህ የቱን ያህል እንደሚከፋ እግዚአብሔር ሆይ በልጆችህም አሰራር የቱን ያህል እንደምታዝን አንተ ታውቃለህ። በአንድ ጊዜኛም ደግሞ እግዚአብሔር አምላካችን ሆይ በበጎነት መንገድ አንተ ባሳየህን አንተ በመራህን ኖ ጌታዬ ሆይ በበረከት መንገድ ስትመራን ሳለ ከፍቅር አንቀልባህ ተንሸራተን ወድቀን ኖ እግዚአብሔር አባታችን ሆይ ከእኛ ጋር ከማይስማማ ከእኛ ጋር ከማይመሳሰል ነገር ጋር እንዳንደባልቅ እንዳንነካ እግዚአብሔር አምላካችን ሆይ የዚህን ዓለምና የሥጋን ነገር እግዚአብሔር ሆይ እንዳንመለከት እንድትጠብቀን ራሳችንን በፊትህ እንጥላለን። ጌታ ሆይ ከዮሳፍጥ ሕይወት ደግሞ መልካምን ነገር ስላስተማርከን ክብር ተመስገን። ዛሬም ደግሞ እንደዚሁ እንደምትናገረን እናምናለን። አስተማሪውን መንፈስ ቅዱስ ላክልን፣ እያንዳንዳችንን እርዳን። መተላለፋችንን ድካማችንን በአንተ ብርታት ደግፍ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ከምዕራፍ 17 እና ከምዕራፍ 18 ዮሳፍጥ በገዛበት ዘመን የነበረውን መንፈሳዊ መነቃቃት ከተመለከትን በኋላ ወደ መጨረሻ ላይ የዮሳፍጥ ከአክዓብ ጋር ስምምነት ማድረግ አስደንጋጭ ሁኔታን ተመልክተን በዛሬው ምሽት ክፍለ ጊዜያችን ደግሞ የዚህን ዝርዝር ሁኔታ በስፋት እንደምንመለከት ቃል ገብተንላችሁ ነበር። ይህንን ዝርዝር ሁኔታ እንግዲህ መንፈስ ቅዱስ እንደሚያስተምረን ተስፋ እያደረግን አስቀድመን ግን ዝማሬ እንጋብዛችኋለን። እግዚአብሔር ወገኖቼ እያንዳንዳችንን ይጠብቀን። Yeah. አሁን ወገኖቼ እኔና እናንተ የሚያስፈልገን ትልቁ ነገር ጌታ ሆይ አስበኝ ጌታ ሆይ ደግፈኝ ማለት ብቻ ነው። ዛሬ ባለን ማስተዋልና ባለን ዕውቀት ባለን ምችሎታ መደገፍ አንችልም። እግዚአብሔር ካልጠበቀን እግዚአብሔር ካልደገፈን ወገኖቼ ሳናውቅ ጌታ ከማይወደው ነገር ጋር ተጣብቀን እንዳንገኝ ፈራለሁ። ጌታችን የሚቆም የሚመስለው እንዳይወድቅ ተንቀቅ የሚለው የጌታ ቃል እውነተኛና የታመነ ነው። ወዳጆቼ እግዚአብሔር በልጆቹ በኩል ይናገራል። እግዚአብሔር በፍጥረታቱ በኩልም ይናገራናል። የሚያስተውልን ልቦና ጌታ ይፍጠርልን። እንግዲህ በጌታ የተወደዳችሁ አድማጮቻችን ኢዮሳፍጥ በገዛበት ዘመን የነበረውን መንፈሳዊ መነቃቃት ከተመለከተን በኋላ ወደ መጨረሻ ላይ ደግሞ አስደንጋጭ ሁኔታን ተመልክተን ነበር። ያም ኢዮሳፍጥ እንደዚያ በበረከት ውስጥ እንዳልነበረ ሁሉ ከንጉሥ አካብ ጋር ስምምነት ማድረጉን ተመልክተን ነበር። እነዚህ ሁለት ንጉሶች ወገኖቼ ሶስት የጋራ የሆነ ስምምነትና ህብረት ነበራቸው። ልብ በሉ ሁለቱ ንጉሶች ማለትም ኢዮሳፍጥና አክአብ ሶስት የጋራ የሆነ ስምምነትና ህብረት ነበራቸው። ይህም ስምምነት የተመሰረተው ቁሳዊና አካላዊ በሆነ ፍላጎታቸው ላይ ነው። መንፈሳዊ የሆነ የጋራ ነገር ግን አልነበራቸው። አስደንጋጭ ነው የሚባለውም ይሄ ነው። ልብ በሉ መንፈሳዊ የሆነ የጋራ ነገር ከቶ አልነበራቸው። ስምምነታቸው የተመሰረተው ምን ላይ ነው ብለናል? ቁሳዊና አካላዊ በሆነ ፍላጎታቸው ላይ ነበር። አንደኛው ነገር እንግዲህ ስምምነቱ ማለቴ ነው በሁለቱ መካከል የጋብቻ ትስስርና ስምምነት ነበር። ቶሎ ቶሎ ጻፍ አድርጉ። ይህ የመጀመሪያ የጋራ የሆነ ስምምነታቸውና ህብረታቸው ነው። በሁለቱ መካከል ምን ነበር ማለት ነው? የጋብቻ ትስስርና ስምምነት ነበር። እንደምንመለከተው የኢዮሳፍጥ ልጅ የሆነው ኢዮራም አጤልያ የተባለችውን ያካብንና የኤልዛቤልን ሴት ልጅ ያገባል። ይቺ አጤልያ የተባለች ሴት በወላጆቿ መንገድ የምትሄድና በሰው ደም የምትታጠብ የደም ሰው ናት። ይህንንም ታሪክ አስቀድመን በተማርነው በነገሥት መጽሐፍ ውስጥ ተመልክተናል። እኔ እንደምገምተው እነዚህ ሰዎች በመካከላቸው ጋብቻን በመመስረት የይሁዳንና የእስራኤልን መንግሥት ወደ አንድ ጠንካራ መንግሥት ለማምጣት ይሞክሩ ነበር። እነዚህ ሰዎች የፈጸሙት ስህተት ምን ይሆን? ውድ አድማጮቼ፣ እኔ ድምጼን ከፍ አድርጌ እዚህ ላይ የምቃወመው ነገር ቢኖር አማኝ ከማያምን ጋር ወይም ክርስቲያን ከዓለማዊ ጋር የሚያደርገውን ጋብቻ ነው። ልብ በሉ፣ ድምጼን ከፍ አድርጌ እዚህ ላይ በአጽንኦት የምቃወመው ነገር ቢኖር ምንጊዜም ቢሆን አማኝ ከማያምን ጋር ወይንም ደግሞ ክርስቲያን ከዓለማዊ ሰው ጋር የሚያደርገውን ጋብቻ ነው። እንዲህ አይነቱ ጋብቻ በምንም አይነት ሁኔታ ውስጥ ይሁን መፈጸም አይገባውም። ልብ እንበል ወገኖቼ፣ ባንሳሳት መልካም ነው። በመንፈሳዊ መነቃቃት ውስጥ ያደገው የዮሳፍጥ ልጅ አካብና የኤልዛቤል ሴት ልጅ የሆነችውን ይህችን ደመቀዝቃዛ ሴት አገባ። ይህ ጋብቻ አሳዛኝ ውድቀትን አመጣ። በርግጥም የዳዊትን የዘር ሐረግ በመጠኑም ቢሆን ለማቋረጥ ሞክሯል። ባመኑና ባላመኑ መካከል የሚፈጸም ጋብቻ ውጤቱ ሐዘን ነው። ወገኖቼ ልብን ይሰብራል፣ ያሳዝናል። አስተዋላችሁ አይደል? ባመኑ ወገኖችና ባላመኑ ወገን ባልሆኑ መካከል የሚፈጸም ጋብቻ በቀላሉ ምንን በለው፣ ክርስቲያን ባልሆነ አንድ ወንድና ክርስቲያን በሆነች በአንዲት ሴት ወይንም ደግሞ ክርስቲያን በሆነ በአንድ ወንድና ክርስቲያን ባልሆነች በአንዲት ሴት መካከል የሚፈጸም ጋብቻ ውጤቱ ወገኖች ምን ጊዜም ቢሆን ሐዘን ነው። የልብ ህመምና ስብራትንም ያስከትላል። ሕይወትንና የልጆችን አስተዳደግም ያበላሻል። ምናልባት ግን ሁለት ያላመኑ ሰዎች ከተጋቡ በኋላ አንዱ ጌታን ቢያገኝና ክርስቲያን ቢሆን ትዳሩን መተው ወይም ማፍረስ የለበትም። ምናልባት ባመነው ሰው ያላመነው ሰው ሊቀደስና ሊለወጥ ይችላልና ጳውሎስም በዚህ ጉዳይ ላይ የተናገረው ይህንኑ ነው። ሆኖም ያመነው ክርስቲያን ካላመነው ጋር የሚፈጽመው ጋብቻ ለሕይወቱ ወገኖቼ ወጥመድ ነው የሚሆንበት። ሁለተኛው ደግሞ በሁለቱ ንጉሶች መካከል የነበረው ህብረት ወይም ስምምነት ኢዮሳፍጥና አካብ የገቢያ ስምምነት ነበራቸው። ልብ በሉ፣ ሁለቱ ንጉሶች ማለትም ኢዮሳፍጥና አካብ የገቢያ ስምምነት ነበራቸው። ይህ ሁለተኛ ነጥብ ነው። ኢዮሳፍጥ ከአካብ በኋላ በእስራኤል ላይ ከነገሰው የአካብ ልጅ ጋር መርከቦችን ወደ ጤርሴስ በመላክ በስምምነት የንግድ ሥራን ይሰሩ እንደነበር አስቀድሞ ተመልክተናል። ይህም ሁኔታ በአንደኛ ነገሥት ምዕራፍ 22 እና በሁለተኛ ዜና ምዕራፍ 20 ውስጥ ተዘግቦ እናገኛለን። በአንደኛ ነገሥት ምዕራፍ 22 እና በሁለተኛ ዜና ምዕራፍ 20 ውስጥ ይህንን ታሪክ ተዘግቦ እናገኛለን። መርከቦቹ ይላኩ የነበረው ጥራጥሬንና ወርቅን ለመነገድ ነበር። በዚህ ንግድ ውስጥ ብዙ ጊዜ የመርከብ መሰበርና የዕቃ መጥፋት ያጋጥም ነበር። እግዚአብሔር ይህንን ስምምነት አልደገፈውም። ሦስተኛውን ስምምነታቸውን ደግሞ እንመልከት። ኢዮሳፍጥና አክአብ ወታደራዊ ስምምነት ነበራቸው። ይህ ሦስተኛው ነጥብ ነው ማለት ነው። ልብ በሉ፣ አንደኛው ነጥብ በሁለቱ መካከል የጋብቻ ትስስርና ስምምነት ነበረ። ሁለተኛው ነጥብ ደግሞ በንጉሥ ኢዮሳፍጥና በንጉሥ አክአብ መካከል የገቢያ ስምምነት ነበረ። ሦስተኛው ነጥብ ደግሞ አሁን የተመለከትነው ማለት ነው ኢዮሳፍጥና አክአብ ወታደራዊ ስምምነት ነበራቸው። አክአብ ከሶራውያን ጋር ችግር ስለነበረበት ኢዮሳፍጥ ከርሱ ጋር ይተባበር ዘንድና ወደ ሬማ ዘገለዓድ አብሮት ይሄድ ዘንድ ጠየቀው። ለኢዮሳፍጥም ብዙ በጎችንና በሬዎችን በማረድ ታላቅ ግብዣ አዘጋጀለት። ኢዮሳፍጥም አካብን ተከትሎ ሄደ። ኢዮሳፍጥ በመዝሙረ ዳዊት ላይ በዋዘኞች ወንበር ላይ የተቀመጠ የሚለውን እንደ ፈጸመ ልብ በሉ መዝሙር 1 ቁጥር 1ን ተመልከቱ። መዝሙር 1 ቁጥር 1ን ይመለከቷል። እግዚአብሔር ያልባረከው ስምምነት መቼም ቢሆን ወገኖቼ ውጤትን አስገኝቶ ፈጽሞ አያውቅም። እስቲ ቁጥር 3ን እንመልከት። ሁለተኛ ዜና ምዕራፍ 18 ቁጥር 3ን ተመልከቱ። አስቀድሜ ይህንን ክፍል ስላልሰጣችሁ ምናልባት ልትጣደፉ ትችላላችሁና እኔ ላንብብላችሁ። የእስራኤል ንጉሥ አካብ የይሁዳን ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገላድ ትሄዳለህን አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም እንደ ሕዝብህ ናቸው፣ በሰልፍም ካንተ ጋር እንሆናለን ብሎ መለሰለት ይላል። ሁለተኛ ዜና ምዕራፍ 18 ቁጥር 3ን ይመለከቷል። ኢዮሳፍጥ በጋብቻ ምክንያት ከአካብ ቤተሰብ ጋር ስለተቀላቀለ ከእርሱ ጋር ወደ ጦር ሜዳ እንደሚሄድ ገለጸለት። እግዚአብሔር ለኢዮሳፍጥ ሰላምን ሰጥቶት እንደነበረ ልብ በሉ ወገኖቼ። አስተዋላችሁ አይደል? እግዚአብሔር ለኢዮሳፍጥ እርሱ ሲገዛ በነበረበት ዘመን ሰላምን ለምድሪቱ ሰጥቶት እንደነበረ፣ እርሱም ከጠላቶቹ አርፎ እንደነበረ በትላንትናው ምሽት ክፍለ ጊዜ ተመልክተን ነበር። አክአብ ግን ወደ ጦርነት ውስጥ እንዲገባ ሲጠይቀው አሁን ትመለከታላችሁ። ኢዮሳፍጥም ከዚህ ክፉ ንጉሥ ሐሳብ ጋር ተስማማ። ሆኖም ይህ ውሳኔው በትንሹም ቢሆን ሳይበጠብጠው አልቀረም። ኢዮሳፍጥ የእግዚአብሔር ልብ ያለው ሰው በመሆኑ ይህ ውሳኔው ትንሽ ጭንቀትን ፈጠረበት። እስቲ የሆነውን ከቁጥር 4 እንመልከት። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ ለምንሃለሁ አለው። ኢዮሳፍጥ ስለዚህ ጉዞ እግዚአብሔር ምን እንደሚል እንስማ አለ። ስለዚህ አካብ የነቢያት ሠራዊቱን በሙሉ ሰበሰበ። እስቲ ቁጥር 5 እንደሞ እንመልከት። የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ሊድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት ይላል። እንግዲህ ተመልከቱ፣ እነዚህ ነቢያት የማን ነቢያት ነበሩ? እነዚህ ነቢያት የበዓል ነቢያት ነበሩ። ልብ በሉ፣ እነዚህ ነቢያት የበዓል ነቢያት ነበሩ። አሁን ኢዮሳፍጥ እዚህ ላይ አንድ ችግር እንዳለ መለየትና ማወቅ ጀመረ። እስቲ ቁጥር 6ና 7ን እንመልከት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚያ አይገኝምን አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁልጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠላዋለሁ፣ እርሱም የይምላ ልጅ ሚኪያስ ነው አለው ይላል። ልብ በሉ ወገኖቼ፣ ኢዮሳፍጥም የእግዚአብሔርን ቃል ወደ አንተ ስላመጣ አትጥላው ሲል ተናገረው። አካብም በዚህ ቃል በመስማማቱ በአስቸኳይ ያመጡት ዘንድ መልእክተኞችን ላከ። ዛሬም ቢሆን ወገኖቼ በዘመናችን ብዙ ሰዎች መልካሙን የእግዚአብሔርን ቃል የሚነግሯቸውን ሰዎች አይወዱም። ጳውሎስ ስለዚህ ጉዳይ ሲናገር ሚኪያስ እውነቱን ስለ ነገርኳችሁ ጠላት ሆንኩባችሁን ይላል። ገላትያ ምዕራፍ 4 ቁጥር 16ን ተመልከቱ። ገላትያ ምዕራፍ 4 ቁጥር 16ን በኋላ ይመለከቷል። በአንደኛ ነገሥት ምዕራፍ 22 ውስጥ እንደምንመለከተው ሚኪያስ በወቅቱ አሉ ከሚባሉት የእግዚአብሔር ሰዎች ውስጥ አንዱ ነበር። ከእግዚአብሔር ዘንድም ቃልን የሚያመጣ ትልቅ ነቢይ ነበር። በራሱ ሕይወትን በመወራረድ ለአካብ እውነቱን ይነግረው ነበር። አለፍ ብለን ደግሞ ቁጥር 9ን እንመልከት። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ አደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር ይላል። 400 ነቢያት በአንድ ድምፅ ሆነው፣ ልብ በሉ፣ 400 ነቢያት በአንድ ድምፅ ሆነው ለአካብ በሶርያ ሰራዊት ላይ ውጣ ይከናወንልሃል ሲሉ መስማት እንደምትችሉ ገምቱ። ከእነርሱ ውስጥ በተለይ አንዱ ሴዴቅያስ ቲያትር የሚሠራ ይመስል ነበር። ሴዴቅያስ የብረት ቀንድ በመያዝና ሌሎችን ገፍቶ ወደፊት በማውጣት ልታደርጉት የሚገባው ነገር መንገዱም ይኸው ነው በማለት ተናገረ። ሁለቱ ነገሥታቶች በዙፋኖቻቸው ላይ ተቀምጠው ይህንን ትርኢት በአንድ ላይ ይመለከቱ ነበር። የቀሩትም ነቢያት ሴዴቅያስን ተከትሎ በመጮው ውጣና ተዋጋ ታሸንፋል ይሉ ጀመር። ሚክያስንም ሊጠራ የሄደ መልእክተኛ ቁጥር 12ን ተመልከቱ። እነሆ ነቢያት ባንድ አፍ ሆነው ለንጉሱ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር ለምናለው አለው። መልእክተኛው ሚክያስ እንደ ሌሎቹ ነቢያት መልካምን ቃል ይናገር ዘንድ ሊያግባባው ሞከረ። ንጉሱም መልካም እንደሚገጥመው እንዲመኝለት እግዚአብሔርም እንደሚያከናውንለት እንዲናገር ወተወተው። እስቲ የሆነውን ደግሞ ከቁጥር 13 እና 14 እንመልከት። ሚክያስም ያው እግዚአብሔርን አምላኬ የሚለውን እርሱን እናገራለሁ አለ። ወደ ንጉሱም በመጣ ጊዜ ንጉሱ ሚክያስ ሆይ ወደ ሬማት ዘገለአድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣ ተከናውን በጅም አልፈው ይሰጣሉ አለ። ሚክያስ በማንም የማይሸነገል ሰው ነበር ወገኖቼ። እግዚአብሔርም ያለውን ለመናገር የተዘጋጀ ሰው ነው። ይህንንም ለማድረግ ወደ ኋላ አላለም። በወቅቱ የነበረውን ትዕይንት በዓይነ ልቦናችሁ ተመልከቱ። ሁለቱ ነገስታቶች በአደባባዩ ላይ በዙፋኖቻቸው ላይ ቁጭ ብለው ተቀምጠዋል። 400 ነቢያት ደግሞ በዙሪያቸው ቆመው ቀጥሉ ቀጥሉ እናንተ ይከናወንላችኋል እያሉ ይጮሃሉ። ሚክያስም በመልእክተኛው እየተመራ መጥቶ በአደባባዩ ላይ ቆሞ ቀጥሉ ቀጥሉ ይከናወንላችኋል ማለት ጀመረ። እስቲ ቁጥር 15ን አለፍ ብለን እንመልከት። ንጉሱም በእግዚአብሔር ስም ከእውነት በቀር እንዳትነግረኝ ስንት ጊዜ አምልሃለሁ አለው። አክዓብም ለሚክያስ ቀልድህን አቁም፣ ልታታልለኝ አትችልም፣ ከእነርሱም ጋር እንደማትስማማ አውቃለሁ ሲል በኃይለ ቃል ተናገረው። እንደምትመለከቱት ወገኖቼ አክዓብ የእግዚአብሔርን ቃል ባይቀበለውም ይፈልገው ነበር። እውነትንና ሐሰትን በሚገባ ቢያውቅም እውነቱን መከተል አይፈልግም ነበር። በዚያ ዘመን አክዓብ ያደርገው እንደነበረው ሁሉ ዛሬም ወገኖቼ በዚህ በእኛ ዘመን እንዲሁ የሚያደርጉ ብዙ ወይም አያሌ ሰዎች አሉ። ንጉሡ አሁን ይህን ኃይለ ቃል ሲናገር ሚክያስ መቀለዱን አቆመ። እውነቱንም እንዲህ በማለት መናገር ጀመረ። በጦርነቱ መሸነፍ ብቻ ሳይሆን አክዓብም ይሞታል ሲል ቁርጡን ነገረው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየው። እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለሳል ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም ትንቢት አይናገርልኝ አላልኩህምን አለው ይላል። ቁጥር 16 እና 17ን ይመለከቷል። የእስራኤል ንጉሥ ለኢዮሳፍጥ አላልኩህምን ይህ ሰው በእኔ ላይ ከክፉ በስተቀር መልካም ነገር እንደማይናገር አልነገርኩህምን አለው። ሚክያስ እውነትን ነበር የሚናገረው ወገኖቼ። እግዚአብሔር ያለውን ጨክኖ ይናገር ነበር። ቁጥር 18 እና 19ን ተመልከቱ። ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሠራዊት ሁሉ በቀኙና በግራው ቆሞ አየው። እግዚአብሔርም ወጥቶ በሬማት ዘገለአድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማነው አለ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ ይላል። ይህ ወዳጆቼ አስደናቂ ነገር ነው። ምን ማድረግ እንደሚገባው እግዚአብሔር የቦርድ አባላትን ለስብሰባ ጠርቶ ምክርን የሚፈልግ ይመስላችኋልን? ወዳጆቼ ወገኖቼ እግዚአብሔር ለምክር ማንንም አይፈልግም። ኦ ምን አይነት ስላቅ የሞላው አነጋገር ነው! በዚህ ስላቅ በሞላው ንግግር ውስጥ ሁሉም አይነት ሐሳብ ነበር። ወዲያውኑ አንድ ትንሽ መንፈስ ከመሐከላቸው በመውጣት እኔ ጥሩ ሐሳብ አለኝ አለ። እስቲ ቁጥር 20 እና 21ን ተመልከቱ። መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ታታልለዋል፣ ይቀናሃል፣ ውጣ እንዲህም አድርጋለ ይላል። ሚክያስ ወገኖቼ በአስደናቂው ተምሳሌታዊ አነጋገሩ በዚያ የተሰበሰቡት የባለ ነቢያት በሙሉ በሐሰተኛ መንፈስ እንደተሞሉ ተናገረ። አሁንም ነው እግዚአብሔር በእነዚህ በነቢያት አፋሰተኛ መንፈስን አድርጓል። እግዚአብሔርም ባንተ ላይ ክፉ ተናግሮብሃል ይላል። ቁጥር 22ን ይመለከቷል። ይህ ማለት በሌላ አባባል እነዚህ ነቢያት የተናገሩት እውነት ሳይሆን ሐሰት ነው፣ እግዚአብሔርም ሊፈርድብህ ተዘጋጅቷል ማለቱ ነው። አካብ ይህም ቢሆን እንኳን ለሚኪያስ ንግግር ብዙም ትኩረት አልሰጠውም። ስለዚህ ሚኪያስ ይታሰርና በዚያም ይጠበቅ ዘንድ ትእዛዝን ሰጠ። ቁጥር 5 እና 6ን ተመልከቱ። የእስራኤልም ንጉስ ሚኪያስን ወሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሱም ልጅ ወደ ኢዮአስ መልሳቸው። ንጉሱ እንዲህ ይላል፣ በደና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ ይላል። ሚኪያስ የተናገረውን ደግሞ እስቲ አድምጡ። ቁጥር 7ን ተመልከቱ። በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም እናንተ ሕዝብ ሁሉ ስሙኝ አለ ይላል። ሚኪያስ ወገኖቼ ወደ እስር ቤት ከመወሰዱ በፊት በደና ከተመለስክ እግዚአብሔር በእኔ የተናገረ አይደለም ሲል የተናገረውን አባባል ወይም ደግሞ ቃል እወደዋለሁ። ወደ ሕዝቡም ዙሮ እሱ በዚያ አይኖርም፣ እናንተ ግን ትኖራላችሁ፣ የተናገርኩትን ልብ በሉ አለ። ይህ አስደናቂ አነጋገር ነው። ቁጥር 28 እና 9ን ተመልከቱ። የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ሬማ ዘገለዓድ ወጡ። የእስራኤል ንጉስም ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ ገባለሁ፣ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉስ ልብሱን ለወጠ፣ ወደ ሰልፉም ገቡ። አካብ አታላይ መሆኑን በራሱ እጅ አረጋገጠ። እንደምትመለከቱት የንግስናውን የክብር ልብሱን ለብሶ ወደ ፍልሚያው የገባው ብቸኛው ሰው ኢዮሳፍጥ ብቻ ነበር። ብልሁ ሽማግሌው አክዓብ ግን ራሱን አዋረደ። አክዓብ የጠላት ሠራዊት ኢዮሳፍጥን ከንግስና ልብሱ ሲመለከቱት የእስራኤል ንጉስ መስሏቸው ከርሱ ጋር እንዲጋፈጡ ሆነ ብሎ የራሱን ልብስ አወለቀ፣ ተራም ልብስ ለበሰ። ያ ጦርነት ወገኖቼ የኢዮሳፍጥ ጦርነት አልነበረም። ሳይወድ በግዱ አጉል ወዳጅነትን ከንጉሥ አክዓብ ጋር መስርቶ የገባበት ጦርነት ነበረ። ከመሞትም ለጥቂት ዳነ። ወዳጆቼ ከዚህ ጌታ የሚያስተምረን ትልቅ ትምህርት አለ። እግዚአብሔር ያልፈቀደውን፣ እግዚአብሔር ያልወደደውን፣ እኛም ደግሞ ከእግዚአብሔር ጋር ያልተማከርንበትን ነገር ፈጽሞ መንካትና መድፈር የለብንም። እግዚአብሔር ያላለውን ነገር ብንነካ መጨረሻው ሬት ይሆናል፣ አረማመዳችንም ጠማማ ይሆናል። ከመንገዳችንም የወጣን እንዳንሆን እንጠንቀቅ። እግዚአብሔር ሲናገረን፣ እግዚአብሔር ሲፈቅድ ብቻ መስራት የምንችልበትን ጸጋ እርሱ ራሱ ከጸባወቱ ለእያንዳንዳችን ይስጠን በማለት የዛሬውን ትምህርታችንን እዚህ ላይ እናገባድዳለን። እንግዲህ ወገኖች ነገ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እናንተም በጸሎታችሁ ደግፉን። ጥያቄ ወይም ማስተያየት ቢኖራችሁ በአድራሻችን ጻፉልን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።